ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን።
ዛሬ በዚህ ሀገር በአሜሪካ ቁጣጥር ኦገስት 17 2014 ሲሆን በሀገራችን በኢትዮጵያ የጊዜ ሰሌዳ ደግሞ ነሐሴ 9 2006 ነው። ዝናብና ፀሐይ ከመፈራረቅባት መብራት ቦግ ብሎ ከመብራባት አንዳንዴም ድርግም ብሎ ከመጠፋባት ሚሊዮኖችን በየቀኑ አስተናግዳ ያላትን ሰጣ የሌላትን ከመቀጠለው ቀን አበድራ ሀብታሙንም ደሃውንም ፈረንጁንም ህንዱንም ቻይናውንም ከተያዘችው የቀላል ባቡር ግንባታው ውጥረት እዚህም እዚያም ተቆፋፍራ ልጅ ከመዲናችን አዲስ አበባ ሰላምታችን ይደረሳችሁ። እንደምን ሰነበታችሁ ውድ የኢትዮጵያን በሳምንት ወይንም ኢትዮጵያን ዚስ ዊክ ሳምንታዊ የድረገጽና ኬፍሲዲ 903ና አድማጫችን እነሆ ሳምንታዊ ዝግጅታችንን ጀመርን። አድማጮች በሙዚቃው ዘና እንዳላችሁ በመገመት ባለፈው ሳምንት እንደገለጽላችሁ መርሃ ግብራችንን የምናስተላልፈው ከኢትዮጵያ ሲሆን አንዳንድ ጊዜ የኢንተርኔት ፍጥነት በበቂ ሁኔታ አለመኖር ፕሮግራማችንን በቀጥታ በሰዓቱ ለማድረስ ካልቻልን ይቅርታ እየጠየቅን በዚህ ረገድ የላክነውን ፕሮግራም በአየር ላይ በመዋል ሁሉም ከጎናችን ይሁኑትን በዳላስ የኢትዮጵያ ሴቶች ፕሬዝዳንት ወይዘሮ እታለም ፍቅረን ስለበጎ ትብብራቸው እያመሰገንን የሳቸው ጥረት እንዳለ ሆኖ እኛም የኢንተርኔትን ቆሌ የተለማመንን መራግብራችንን በሰዓቱ ለማድረስ እንሞክራለን። ከሁለት ሳምንት በፊት የአዲስ አበባ ዩኒቨርሲቲ በተለያየ አስተዋጽኦአቸውና አገልግሎታቸው እንዲሁም በመያቸው ላበረከቱት አስተዋጽኦ የክብር ዳክትሬት ከሰጣቸው ውስጥ አርቲስት ዶክተር ተስፋዬ አበበ ወይንም በተለምዶ ፋዘር ይገኙበታል። ባለፈው ሳምንት አዝግጅታችን አርቲስት ዶክተር ተስፋዬ አበበን ለማቅረብ ጥረት አድርገን ቢሆንም ግን የአይዲዮል ሾው ዳኛ መሆናቸው ልናገኛቸው ባለመቻላችን ልጃቸውን ወጣት አርቲስት ቴድሮስ ተስፋዬን አቅርበናል። ዛሬ ግን ራሳቸውን የሽልማቱን ባለቤት ዶክተር ተስፋዬን አበበን አግኝተናል። በሽልማቱ ምን እንደተሰማቸው ወደፊትስ ምን እንደሚያስቡና በተለይም ደግሞ በቀድሞው የፖሊስ ሰራዊት ኦርኬስትራ ውስጥ ሲያገለግሉ በነበረበት ወቅት ከኤንሲ የነጻነት ታጋይና መስራች ከኔልሰን ማንዴላ ጋር በአካል የመገናኘት አጋጣሚው ስለነበራቸው ያንንም በማንሳት ሰፊ የሆነ ውይይት አድርገናል። ቃለ ምልልሱን ከዚች የመሻገሪያ ሙዚቃ በኋላ አቀርብላችኋለሁ። አድማጮቻችን አብራችሁን ቆዩ። አድማጮቻችን አሁን በመስመራችን ላይ ብዙ ጊዜ ፋዘር በመባል የሚታወቁት አርቲስት አንጋፋ አርቲስት ተስፋዬ አበበ መስመራችን ላይ አሉ። ባለፈው ሳምንት ፕሮግራማችንን ስናስተዋውቅ ልጃቸውን ወጣት አርቲስት ቴድሮስ ተስፋዬን አቅርበን ነበር እና ስለ አባቱ ምን እንደተሰማው እሱም ደስታውን ገልጿል። አንዳንድ ነገሮችንም አካፍሎናል። በወቅቱ አሁን እንግዲህ ካሁን በኋላ አርቲስት ተስፋዬ ወይ ፋዘር ያልናንጠራም የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሰጥቷቸዋል። ዶክተር አርቲስት ተስፋዬ አበበ ያልን ነው ምንጠራው። እሳቸውን በቀጥታ ስላገኘናቸው በጣም ደስ ብሎናል። አርቲስት ዶክተር ተስፋዬ ይሰሙኛል? ያዳምጡኛል?
ያዳምጥኩ ነው።
እሺ፣ በቅድሚያ የድረገጻችን የኢትዮጵያ በዚህ ሳምንት ወይንም ኢትዮጵያን ዚስ ዊክ ድረገጽ እንግዳችን በመሆኖ በጣም ያመሰገንኩኝ በአድማጮቻችን ስም። ይህ ፕሮግራም ዘወትር እሁድ በኬኤፍሲዲ 990 ኤም በየሳምንቱ እሁድ ማለት ነው የሚተላለፍ ፕሮግራም ነው። እንኳን ደስ አለዎት። ከዛ ብጀምርስ?
እንኳን አብሮ ደስ አለ። ሁላ የሁላችንም ደስታ ስለሆነ እንኳን አብሮ ደስ አለ።
ይህንን ሽልማት ወይንም የክብር ዶክትሬት እንዳገኙ እርሶን ለማግኘት ብዙ ፈልገንና እርሶን ለማነጋገር ጓጉተን ነበረ። ያው በስራ ምክንያት እርሶን ልናገኘው አልቻልንም። ነገር ግን ባለፈው ሳምንት ዝግጅታችን ልጅዎን አርቲስት ቴድሮስ ተስፋዬን አቅርበን ከእሱ ጋር ውይይት አድርገናልና እሱም ደስታውን ገልጿል። ምንድን ነው እንግዲህ ከረጅም ዓመት በኋላ እርሶ ብዙ አርቲስቶችን መድረክ ያበቁ ያፈሩ አርቲስት ነዎት። እዚህ ሀገር እንኳን በጣም ዛሬ አንጋፋ አንጋፋ የሚባሉ አርቲስቶች የእርሶ ፍሬ ናቸው። በሀገር ውስጥም ብዙ አሉ። እና ምንድን ነው አሁን ከዚህ ከረጅም ዓመት በኋላ ይህንን ክብር ሲያገኙ ምን ተሰምተዎታል? እስኪ ባጭሩ ከእርሶ አንደበት እንስማው።
እንግዲህ ጠንካራ ገበሬ ዘራው ፍሬ አግኝቶ ያንን ሲሰበስብ ደስ ይለዋል። እንደዛው እኔ ከአርባ አመት በላይ ነው እነኝን አርቲስቶች ትመልኩት ያመረጥኩት። ከድሮዎቹ ከነሰክሪ ደስታ ጀምሮ ማለት ይቻላል ከና ለምሳሌ ጋርምሮ እና ጃን ምስክር እስካሁን ድረስ አንተ የተባሉ አርቲስቶችን ያፈራ ተፈልገው በአፍሪካን በኢትዮጵያም የመጀመሪያው ነው። በነጻ የሚያስተምር አርባ አመት ሙሉ በነጻ ያስተማር ደግሞ ከአርባ አመት በላይ ነው። በነጻ ያስተማር ማዕከል በብቸኝነት ባለማሰለፍ መንግስት የሰጠኝ ቤት የለም። ያው እንደ አብርሃም በድንኳን ነው የአፍሪካን ምክር ቤት ነው ብዙም አቤስ ትብብር ያደረገልኝ እና እዛ ውስጥ ነው ፋውንደር ሲያፈራዋቸው እና የዛን ውጤት ጭምር ይመስለኛል እንግዲህ የመንግስትን የእግዚአብሔርን ፈቃድ ሆኖ መሰለኝ ማድረግ ያገኘሁት እና በጣም ነው ደስ ያለኝ።
በእርግጥ ይሄ በጣም እንዳሉት ነው በጣም የሚያበረታታና ደስ የሚል ነገር ነው። ይሄ እርሶ ያሉት ብቻ ሳይሆን እርሶ ዛሬ ለመድረክ ያበቋቸው በዚህ በእኛ ፕሮግራም ላይም ቃለ ምልልስ ያደረግንላቸው አሉ። እነ ፋንቱ ማንዶዬ፣ እነ ፍቃዱ ተክለ ማርያም፣ እነዚህ ሁሉ የእርሶ ፍሬ እንደሆኑ ነግረውናል እና እኛም እናውቃለን። ብዙ አርቲስቶች እነ አለም ፀሐይ ወዳጆ፣ እነ ተክሌ ደስታ ሁሉ የእርሶ ውጤት ናቸው እና ይህ ትልቅ ነገር ነው። እንግዲህ ብዙ ጊዜ ይህንን ብቻውን ነው ሲሰሩ የነበሩት በግል አፍሪካ እንደ ትምህርት ቤት ውስጥ ሆነው ነው ሲሰሩ የነበሩት እና አሁን ከዚህ ከዶክትሬት ዲግሪ ብቻ ማግኘት ብቻ አይደለም ይሄ ደግሞ በእርግጥ ሞራል የሚሰጥና የሚያስመሰግን ነገር ነው። አንድ ሰው ልፋቱን አይቶ እንደዚህ አክብሮ መጥራት እሱም አንድ ትልቅ ነገር ነው። ግን በእርሶ የወደፊት ስራ ላይ ወደፊት ምን ይጨምርልዎታል? ይሄ
ሞራል ግንባታ ካልሆነ በስተቀር የሚጨምርልኝ ነገር የለም። ግን የበለጠ እንዲያለ በመንግስት ዘንድ ትኩረት አገኝበታለሁ የሚል እምነት ነው ያለኝ። መንግስት አስቦ ይህን ነገር ካደረገ ከመንግስት የምፈልገውን ነገር አገኛለሁ የሚል እንትን አለኝ። ራይ ለምንድን ነው የማሰለጠን ቤት የለም፣ ብዙ ነገሮች የሉም። እነኛን ለማግኘት ደግሞ ግዴታ የመንግስት ድጋፍ ያስፈልጋል። ምናልባት ከዚህ በኋላ ምርት አንድ ብዬ ወደዛ አጓዛለሁ የሚል ሀሳብ አለ እና ለዛው ውጤታለሁን ማለት ነው።
አድማጮቻችን እየተወያየን ያለነው ከአርቲስት እና ዶክተር ተስፋዬ አበበ ጋር ነው። ብዙ ጊዜ እስካሁን ድረስ የምናውቀው አርቲስት ተስፋዬን ፋዘር በሚል ነው። ብዙ ሰዎች የሚያቋቸው ፋዘር እያሉ ነው የሚጠሯቸው። በእድሜ ማንጋፋም ስለሆኑና ብዙ የመድረክ ሰዎችንም ስላተረፉ ወይንም የመድረክ ሰዎችን ስላበቁ ፋዘር ነው የሚባሉት። አሁን ግን ከዛ የተጨማሪ ማዕረግ አግኝተዋል። አዲስ አበባ ዩኒቨርሲቲ ባለፉት ሳምንታት በክብር የክብር ዶክትሬት ዲግሪ ሰጥቷቸው እንግዲህ አሁን ታይትላቸው ተለውጧል። አርቲስት እና ፋዘር ብቻ አይደሉም፣ ዶክተር ተስፋዬ አበበም ናቸው። ፕሮግራማችን ዘወትር እሁድ በኬኤፍሲዲ 990 ኤኤም ከምሽቱ 7 ሰዓት ከ30 ጀምሮ ይተላለፋል። በዚህ ሰዓት ላይ ፕሮግራማችንን መስማት ያልቻላችሁ ወይም ይህንን ሰዓት ያለፋችሁ በስልክ ቁጥራችን በመደወል በ712-432-9790 ደግመዋለሁ፣ በ712-432-9790 በመደወል በማንኛውም ሰዓት ፕሮግራሙን መከታተልና መስማት ይችላላችሁ። ከዚህ በተጨማሪም በድረ ገጽ www.ethiopianthisweek.com ላይ ብትገቡ ታገኙታላችሁ። በፌስቡክም ኢትዮጵያን ዚስ ዊክ ግሩፕ በሚለው ፌስቡክ ላይ በትዊተርስ ላይም ይሄ ፕሮግራም ይተላለፋል ማለት ነው። ዶክተር አርቲስት ተስፋዬ እና አንዳንድ በዚህ ጉዳይ ላይ ሊያነጋግሩት የፈለጉ የግለሰብ ድርጅቶች ወይ ደግሞ ሌሎች የሙያ አጋሮቹ አብረዋችሁ ሊሰሩ የፈለጉ ከእርሶ ጋር እንደዚሁ በግል የተነጋገራችሁበት እንደ ፕሮጀክት የያዛችሁት ነገር አለ? ከመንግስት ሌላ የምታስቡት ነገር አለ? በእርግጥ መንግስትም ይሄንን ጉዳይ ይገባበታል ብለን እና እርሶን ይረዳል ብለን ተስፋ እናደርጋለን። በግልስ ከአንዳንድ ሰዎች ጋር የተነጋገሩት ነገር አለ?
እንግዲህ ያው የኛ ውጤቶች የሆኑ ልጆች አሉ። አሁን በፊልም ስራ ላይ በተለያየ ቦታ ግንባር ቀደም ሆነው የሚሰሩ እነሱ አንዳንድ እቅድ እያቀዱ ነው፣ ስራ ለመስራት የተሻለ ስራ ለመስራት ወይም እንደ ሆሊውድ ወይም እንደ ቦሊውድ የተለየ ማህበር እንደ ጥንሳው የተነከረን የትንሳውን ማዕከል አድርጎ ለመስራት እቅድ አላቸው እና ይሄ አሁን አዲስ ነገር ነው ብዬ የምለው ይሄ ነው። ይሄ ደግሞ ወደፊት ጥሩ ውጤት ያመጣል ብዬ ነው እንትን የምለው። በአርቲስት ቴዎድሮስ ተስፋዬ አማካኝነት ነው የሚካሄደው እና ጥሩ ውጤት ያመጣል ብዬ ገምታለሁ።
ማለት የፊልም ስራ ነው ወይስ የመድረክ ስራ ነው? ይሄ
ክብር ነው። በፊልምም በቲያትርም በሙዚቃዊ ድራማም ወዘተ በምን ሁሉ እኔ ሙያ ብዬ ይዣቸው ብዙ ስራ በሰራሁባቸው ስራዎች ውስጥ ማለት ነው። በዛ ላይ በተመሰረተ
አርቲስት ዶክተር ተስፋዬ ምናልባት ብዙ ሰዎች ስለ እርሶ ስራ በእርግጥ ብዙዎች ያውቃሉ፣ ግን አንዳንድ ጊዜ ደግሞ አሁን ያለው ትውልድም በብዛት ሊያውቅ ይችላል እና እንደው እኔ በአንድ ወቅት ቃለ ምልልስ አድርገን ነበር፣ ቆየት ብሏል በዚህ በእኛ ሬዲዮ ፕሮግራም ላይ የዛሬ አመት ሁለት አመት ይመስለኛል ቃለ ምልልስ እንዳደረግን አስታውሳለሁ። እና በዛን ጊዜ እኔ ራሴ የማላውቃቸው ብዙ ነገሮች ነግረውኛል፣ ብዙ ነገሮችን አውርተን ነበር። እንደውም ዛሬ ለማስታወስ እንዲሆን ብዬ ነው ያንን ነገር የማነሳው። ከሙዚቃና ከግጥም ስራው ትንሽ ወደ በኋላ እሱ ላይ እመጣለሁ፣ ግን በአንድ ወቅት እርሶም ራስዎ ኔልሰን ማንዴላን የማግኘት እድሉ የማየት እድሉ ነበረዎት። ስለ እርሱ የሚያጫውቱን ነገር ይኖራል? ሌሎች ሰዎች ይህን ነገር አልሰሙም ብዬ ነው የማስበው።
ልክ ነህ። እንግዲህ እድል ሳይሆን አጋጣሚ ማለት መሰለኝ። ተቀጥሬ የመሰረበት የፖሊስ ሰራዊት ሙዚቃ ክፍል ይባል ነበረ እና እዛ የፖሊስ ሰራዊት ሙዚቃ ክፍል የተሰሩ ማሻለቃ ጦር ያለበት ነው እና በዛም በኢትዮጵያ አቆጣጠር በ1954-55 አካባቢ ይመስለኛል እና ማንዴላ ለስልጠና ነው የመጡ። በአጼ ኃይለ ሥላሴ መልካም ፈቃድ ለስልጠና መጥተው እዛ ይሰለጥኑ ነበረ። የሚሰለጥኑት ምንድን ነው? የኤኤንሲ የሚል የፖለቲካ ድርጅት አለ የሚመሩት፣ የደቡብ አፍሪካ የሳውቲ ድርጅት እና ያንን የበለጠ ለማጠናከር በወታደራዊና በፖለቲካዊ ስርዓት ራሳቸውን ለመገንባት ከአጼ ኃይለ ሥላሴ ፈቅደውላቸው ነበር እዚህ ይማሩ የነበሩት እና የሚያርፉትም ከዛ ተነስተው ወደ ወታደራዊ ልምምድ የሚሄዱትም ከዛ እኔ የምሰራበት ፈጥኖ ደራሽ ፖሊስ ሙዚቃ ክፍል ውስጥ ጎን ለጎን ነው ወታደራዊ ክፍሉና የኛ ክፍል እና በዚህ አማካኝነት ነው ማዴላ ላቃቸው የቻልኩት። መኮንኖች ክበብ አለ እዛ ፎቅ ላይ ነው እያደሩ፣ በጣም ብዙ የሆነ ጥበቃ አላቸው እያደሩ። ከዛ ተነስተው ነው ጠዋት ወደ ስራ፣ ወደ ስምሪት፣ ወደ ወታደራዊ ልምምድ፣ ወደ ሌላውም የሚሄዱት እና በዚህ አጋጣሚ እንግዲህ አንዳንድ ፕሮግራም ውስጥ ሲመጣ ማን ነው እንዴት ነው ብለን እንጠይቃለን እና የእሳቸው ቦዲጋርድ የኔ ጓደኛ ነበረ ቷለቃ ፍቃዱ ዲባባ ይባላል። አሰልጣኛቸው ደግሞ መቶ አለቃ ፍቃዱ ዋቴ የሚባል አሁን ኮሎኔል ነው እና በእነሱ አማካኝነት ነው ማንዴላ ላገኝ ይቻልኩት። እና አፓርታይድ ምንድነው የሚለውንም አፓርታይድ ነው ከመሰረቱ ራሱ ኮሎኒያሊዝም ስለሆነ ይህን ቀንበር ለመሰባበር ምንድነው የሚደረገው የሚለውን ነገር ከእኚህ ሰውዬ እስከተረዳ በኋላ የራስን ጥሩ ፊንጭ ሆኖልኝ ነበረ ለአንድ ነገር ለመስራት እና የጥቁር ድምፅ የሚል ሙዚቃ ሰራው። ሁሉም በአፍሪካ አዳራሽ በዛ ነው ለመሪዎች ቀርቧል። በፖሊስ ኦርኬስትራ እንደገና የጥቁር ድምፅ የሚል ቲያትር ማንዴላን ትኩረት ያደረገ ራሱ ማንዴላ ስፖንስ ባይጠራ መንፈሱን ስሜቱን ትግሉን የያዘ ስራ ሁሉ አቅርቦ ይደፋለሁ እና በጣም ጥሩ ነበረ እና በዚህ ነው ማንዴላን ማቃቸው። ግን ማዝ ነው ሳንሰነባበት ነው ሌሊት ዘዋቸው ሄዱ። በጣም ስውር ጥበቃ ነበር የሚደረገው እና ሌሊት ዘዋቸው ሄዱ ወደ ጥቂት ወራት ከቆዩ በኋላ እስከዚህ ድረስ ተማቀ ማንዴላ።
እንደው ብዙ ሰው ይሄንን ድል ማግኘት በእርግጥ ታሪክ ነው፣ ይሄ ራሱን የቻለ ታሪክ ነው። አሁን ላለው ትውልድ እና ማንም ሰው ማንዴላን በስም ወይ ደግሞ በቲቪ ነው እንጂ የሚያየው እንደዚህ እንደናንተ አይነት በግል ቀርቦ የሚያይ ሰው አጋጣሚ አልነበረውም። እና እንደው በዛን ጊዜ ደግሞ ይመስለኛል ማንዴላ ወጣት ናቸው አፍላጎረም ሳም ይመስሉኛል። እና ምን አይነት ባህሪ ነበራቸው? ማህበራዊ ህይወታቸው፣ ማህበራዊ ግንኙነታቸው ከእናንተ ጋር ከሌሎች ጋር ነበራቸው ምን ይመስል ነበር? እንደው ከሚያስታውሱት
ጥሩ ጥያቄ ነው። ማንዴላ እድሜያቸው በዛን ጊዜ በ40ዎች ውስጥ የሚገመት ነው። እና የሚገርመኝ ደግሞ የደቡብ አፍሪካ ቀላል ሚዛን ቦክስ ሻምፒዮና የሆኑ ሰው ናቸው። እና እዛም ልምምድ ሲያደርጉ አንድ ትልቅ መስታወት አለ፣ ቢስ መስታወት እዛ ክበብ ውስጥ እዛ ላይ ጧት ጧት ልምምድ ሲያደርጉ አያቸዋለሁ። ካኪ ልብስ ነው የሚለብሱት፣ ካኪ ወታደራዊ ልብስ፣ አረንጓዴ ሳይሆን ነጭ ነጣ ያለ ካኪ ልብስ ነው የሚለብሱት። እና ሰውነታቸው በጣም ግዙፍ ነው፣ በጣም በጣም ግሮቶቻቸው ሁሉ ይሄ ሊክራውን ግ እንደ ግላዲያተሮች አይነት እንትን ነበራቸው። ከዛ ባሻገር አንዳንድ ጊዜ ክበብ ውስጥ ከጠባቂዎች ከጠባቂያቸው ጋር ይመጣሉ እና የመቀራረብ ሁኔታ በግድ ሰውን የማግኘት የማነጋገር ስሜት አለ፣ ግን ይከለከላሉ። ብዙ ማያወሩም፣ ግን ሰውን የማቅረብ ሰውን የማክበር አይነት ስሜት ነበራቸው። ጠዋጧ ደግሞ የሚገርም ከመኝታ ቤታቸው ፎቁ ላይ መኮንስ ክበብ ፎቁ ላይ ነበረ። ከዛ ከፎቅ ሲወርዱ ጋቢ ለብሰው ነው የሚወርዱት። የእኛን ጋር የሀበሻ ጋቢ ለብሰው ይወርዳሉ። እሱን አስቀምጠው ነው ትሬኒንግ ወደ እንትን የሚሄዱት እና ይሄ ባህሪያቸውን ለየት ያደርገዋል። አንዳንዴ ደግሞ በአጃቢ ወደኛ ሙዚቃ ክፍል ይመጡና ኦርኬስትራ ሲለማመድ ያሉ በረፍት ጊዜያቸው እና ሙዚቃም እንደሚወዱ ነው የማነበው ያን ጊዜ እና እንዲህ አይነት ነገር አለ። ግን ብዙ ቀርቦ እንትን ለማድረግ እኔ ነኝ ትንሽ ልጠጋም የምችለው ያን ጊዜ እንጂ ኦርኬስትራ ሚኒስተሩ ክልክል ነው፣ የመቅረብ አቅም አልነበረውም። ሆኖም ግን እንትን ናቸው የመረዳት የመገንዘብ ትሁት የሆነ ፊት የማሳየት እና የማመስገን እንትን አለ፣ ብቃት አላቸው ሰውየው። ይህን አደንቅላቸዋለሁ። በዛን ጊዜ
አድማቻችን ለማስታወስ ያህል በድጋሚ እየተወያየን ያለ ነው ከአርቲስትና ዶክተር ተስፋዬ አበበ በተለምዶ ፋዘር ጋር ነው። ባለፈው ጊዜ የአዲስ አበባ ዩኒቨርሲቲ የክብር ሆኖራሪ ዶክትሬት ዲግሪ ወይም የክብር ዶክትሬት ዲግሪ ለእኛ አንጋፋ አርቲስት ላለፉት 40 ዓመታት ለሰሩት መልካም ስራ ላበረከቱት መልካም አስተዋጽኦ የክብር ዶክትሬት ዲግሪ ሰጥቷቸዋል። እና ያንን በማስመልከት በድረገጻችን በኢትዮጵያን ዚስ ዊክ ወይንም በኢትዮጵያ በዚህ ሳምንት ድረገጽ ላይ ይህን ዜና እናቀርባለን። ይህ ዜና የቃለ ምልልስ ፕሮግራም በየዕለቱ እሁድ ከምሽቱ በ7 ሰዓት ከ30 በኢስተርን ሰዓት አቆጣጠር በኬኤፍሲዲ 990 ኤም ላይ ይተላለፋል። ፕሮግራማችንን በሰዓቱ ማግኘት ያልቻላችሁ አድማጮች እንደተለመደው በ712-432-9790 ቁጥሩ እንደገና ደግመዋለሁ፣ በ712-432-9790 በመደወል ፕሮግራማችንን በማንኛውም ሰዓት ከየትኛውም ቦታ ሆናችሁ በስልካችሁ መስማት ትችላላችሁ። ይህ በጣም ታሪካዊ የሆነ ውይይት ነው። ብዙ ጊዜ ስለ ኔልሰን ማንዴላ የሚነግረን ያውም ኢትዮጵያዊ የሚነግረን ሰው የለም። በጣም የተወሰኑ የእሳቸው ጠባቂዎች ወይ ደግሞ አሁን በህይወት እግዚአብሔር በህይወት ያስቀመጣቸው አንዳንድ ሰዎች አሉ። እነ ዶክተር አርቲስት ተስፋዬ አበበን የመሰሉ ሰዎች አሉና ከዚሁ ከእሳቸው የዶክትሬት ዲግሪ ባሻገር ታሪክም ነውና ይህንን መስማት አለብን፣ ማወቅም አለብን። ምክንያቱም ኔልሰን ማንዴላ በዓለም በጣም የሚታወቅ ሰው ነው እና እነ ዶክተር ተስፋዬ እድለኛ ናቸው በማየታቸው። እንግዲህ ያው የእድልና የዘመን ጉዳይ ነው። በጣም ደስ የሚል ነገር ነው። እንደው ወደ ራስዎ ልመለስና ወደዚህ ወደ ቲያትር መድረክ ሲገቡ፣ እርሶ ጸሐፊም ነዎት፣ ብዙ ግጥሞችና ብዙ የግጥም የሙዚቃ ስራዎችን ሰርተዋል እና በጣም ድንቅ ድንቅ የሆኑ ዜማዎች አሁን የሚጫወቱ አሉ። እኔ ከምላቸው ምናልባት ብዙ ሰው ይሰማዋል፣ ግን ዘፋኙን ይሆናል መድረክ ላይ የሚያስታውሰው፣ ገጣሚውን ወይም የዜማ ደራሲውን ግን ሊያውቅ ይችላል። እስኪ እነማን ግጥሞችን ለእነማን ሰጥተዋል? አሁን በአሁኑ ሰዓት በብዙ ቦታ የምንሰማቸውን እርሶም የሚኮሩበት ይህ ስራዬ ትልቅ ስራ ነው የሚሉበት ግጥሞችና ዜማዎች እነማን ናቸው?
እንግዲህ ያው ባጭሩ እኔ ከ500 በላይ ነው የሰራኋቸው ዜማና ግጥሞች። ግን ባጭሩ አንዳንዶቹን እናንተም ጋር የሚሰሩትን ዘመን ተሻጋሪ የሆኑትን ስራዎች በጥቂቱ ለማቅረብ ሞክራለሁን። ከሂሩት ልጀምር። በሂሩት በቀለ የሚሰራው አንዱ አሁን በመላው ዓለም እንደ ኢትዮጵያ ሕዝብ መዝሙር የሚገመተው ኢትዮጵያ ሀገራችን የሚለው እሱ አለ። ህይወት እንደ ሸክላ አለ፣ ጭራለች ጎጆ የሚል አለ፣ ገላዋ አለ፣ ከታደለ በቀለ ጋር የተሰራ ፍቅር የሰላም አክሊሞች አለ፣ ህይወት እንደ ሸክላ ወዘተ ነኝ በሂሩት በቀለ የተሰሩ ናቸው። በሙሉቀን መለሰ ይህ እንግዲህ አሁን ምነግርህ የሚግጥ ሁለቱም የሰራውባቸው ናቸው። ሌላው በሙሉቀን መለሰ የተሰራ እናቴ ስትወልደኝ መቻ ማከረችኝ፣ ያ ልጅነት እንቧይ ደግሞ የሚመስሉ ለምን ያታልላል፣ ግጥ አንዱን ግጥም በወረውርልህ እንቧይ ደግሞ የሚመስሉ ለምን ያታልላል፣ መልኩን አሳምሮ ሰው ያጭበረብራል፣ ተገንዝቤዋለሁ ተፈጥሮ መርምሬ ከሰውም አለበት ምስልና ጥሪ ጓድሮ ሳይታይ ቶሎ ሰው ማመስገን ለአሜታ አይመችም በስሜት ሲመዘን ወዘተ። እንደዚህ አይነት ግጥም ያዘለ ነው። በአለማየሁ እሸቴ ማን ይሁን ትልቅ ሰው የሚል የየየው ሸኔ የዋኒ ጭፋሮ በክርክ መሰንቆ ውርደት እንጉርጉሮ የፎከት ዳንኪራ በስቃይ ከበሮ እዛው ፈላ ሞላ ላምናል ዘንድሮ። ቅድም ያልኩ የማንዴላ ለማንዴላ ሰራ የሰራሁት የጥቁር ድምፅ ላይ ያለው ግጥም የውዝግብ መድረክ ፍረጅኝ አንቻለም ሰው እግዚአብሔር እንጂ የሰው ባህሪ አይደለም፣ ምድር የሁሉምና ጥቁር ነጭ ሳትመር አያበላልጥም የቆዳ መለወጥ እንዳይወላደድ የሰው የኑሮ ቅርጽ ቅኝ አገዛዝ ይጥፋ ይላል የጥቁር ድምፅ። እነኝህ የመሰሉ እንትኖች ናቸው እና ብዙ ናቸው። የሂሩት በቀለ ማነች የዘሪቱ ጌታሁን እንቁጣጣሽ እስካሁን ድረስ የሚሰራ ነው፣ ዘመን ተሻጋሪ ነው። በየትምህርት ቤቱ ትምህርት ሚኒስቴር እንደውም በካሪኩለም እያሰጠ የሚያዘምረው መማር ያስከብራል ሀገርን ያኮራል የሚለው እና እንዲህ አይነት በጣም ብዙ ናቸው። እናንተን የምትለ ጊዜ ላለመስጠት እና ብዙ ግጥሞች ናቸው። በቲያትርም በኩል እንዲሁ ነው። ድሮ እነ ተክሌ ደስታ ከሚሰሩት እና 12 ብዶች በከተማ እነ ወሬ ሰላሳ ወጋየው መሪ ከተዋንያ የታወቀበት እና ለምሳ ሁሉ በጣም ዝና ያገኙበት ስራ ነው። ምንድን ነው ይሄ ሻራ መናፈስ ህይወት ያለው በድን የደም ቀለበት ወዘተ እንደዚህ አይነት ብዙ ስራዎች አሉ የተሰሩ። ከአርባ በላይ ነው ቲያትሮች ያቀረብኩት በሀገር ፍቅር እና በብሔረ ቲያትር። በቅርብ ጊዜ ደግሞ ያቀረብኩት የቴድሮስ ማህደር የሚል ኮሎኔል አብዲሳ አጋን የጀግኖችን ታሪክ የያዘ የኮሎኔል አብዲሳ አጋ ዘርአይ ድረስ ኃይለማርያም ግዙ የሚባል የውስጥ አርበኛ እንደገና የአቡነ ጴጥሮስ ለየት ያለ ታሪካቸው ወዘተ ማት አርበኞችን የያዘ ነው እዛ ውስጥ ነው እና ለምን አከበደ።
በእርግጥ በጣም ትልቅ ስራ ነው አርቲስት ዶክተር ተስፋዬ። እውነትም እንደ እርሶም እንዳሉት እኛም እንደምናምነው ዘመን ተሻጋሪዎች ናቸው። ያው ኢትዮጵያ ሀገራችን የሚለው የሂሩት በቀለ ዘፈን በአሁን ልክ እንዳሉት እንደ ኢትዮጵያ ህዝብ መዝሙር በየቦታው ይዘፈናል፣ ይዘመራል። ህይወት እንደ ሸክላ የሙሉቀን መለሰ የሚጫወተው እናቴ ስትወልደኝ መቼ አማከረችኝ የሚለው አሁን የእርሶ መሆኑን ብዙ የሚያውቅ አይመስለኝም። የአለማየሁ እሸቴ ማን ይሆን ትልቅ ሰው የሚለው ብዙ ጊዜ እንሰማዋለን። እኔ በጣም ወደዋለሁ። ግን በጣም ትልቅ እውነትም ዘመን ተሻጋሪ ናቸው። ከቲያትሮችም ህይወት ያለው በድን እና 12 ብዶች በከተማ በጣም በብዙ ሰው የሚወደዱና የሚታዩ ናቸው። ድንቅ ነው።
እንግዲህ ከዛሬ 40 ዓመት በፊት
ይሄ የተሰራው
ከ40 ዓመት በፊት የተሰራ
በጣም ትልቅ
እስካሁን ድረስ ግን አሉ እያሳለፉ እነሱ አሉ።
አዎ አሁን እዚህ አሜሪካን ሀገር የሚገርሙት ነገር አብዛኛውን ጊዜ ወጣት አርቲስቶች አሉ በትልልቅ ሬስቶራንቶች ውስጥ እንግዲህ በአርብ ቅዳሜ እሁድ ያው ምሽት ያበሻ ኢትዮጵያውያን ምሽት ሲኖር አዳዲስ ዘፈኖች ሳይሆኑ የነጥላ ሆነን የናለማዮ ሸቴን የነምሊኮስናቸውን ሲጫወቱ ወንዶቹ ሴቶቹ ደግሞ የነሂሩትን እንደዚህ የድሮ የድሮዎቹን ነው የሚጫወቱት የድሮ የእናንተ ያወጣችሁላቸውን ያ አሁን ድረስ አሁን ያለው ትውልድ ያንን ነው የሚሰማው በዛ ነው በጣም የሚዝናን ነው እኔ ብዙ ጊዜ ሲሄድ የምሰማው
ንግግርን አላቋርጥና የጥላሁን ገሰሰ ያም ሲያማ እኔ ብለህ ስማ የሚለው ዶሬ የለውም ፍሬ ሲበራ ስማምሮ ይወዘተ የማሙድ መቼ ነው ሀገሬን የማየው ናፍቀኝ ቀረሙ ቀይስ እየረዳ የሀገሬ መሬት ተራራና ሜዳ እንጀራ በቀዮች እኮ ነጥርሳ የሀገሬ መሬት አለኝ ያልረሳ ብዙ ስደተኞችን ወደ ኢትዮጵያ የመለሰ ጀግና የሆነ እንትን ስራ ነው ማህሙድ በደርግ ዘመን የሰራው እና እስካሁን ድረስ ይሰራል። ይህ እንዲያንስ ገጠሙች ደግሞ ያለባቸው ናቸው የሚገርሙ ነገር
በጣም ደስ ይላል። በእርግጥ ይሄ መቼም ዘመን ተሻጋሪ ነው የሚለው ትክክለኛ አባባል ነው። ምክንያቱም አሁን ያለው ወጣት አሁን ያለው ትውልድ ራሱ የሚሰማቸው ናቸው እነዚህ እና በርግጥ የሚገባ ስራ ነው። ለሱም የሚገባውትን በመጨረሻው ሰዓት ላይ በማግኘቱ ሁላችንም ደስ ብሎናል። እንደው አንድ ጥያቄ ልጠይቅና ወደ ፕሮግራማችን መጠቀለያ ይሄዳለሁ። ብዙ ጊዜ ሰዎችን ወደ ቲያትር ሲያሰለጥኑ ወይ ደግሞ ሲያስተምሩ የርሶ መስፈርት ምንድነው? በምንድነው ይሄን ሰው ለመድረክ ላበቃው ይችላልው ብለው አንድን ሰው የሚያስተምሩት የሚያዩበት ነገር አለ ወይስ ከመድረክ ላይ ነው የሚመርጡት ወይስ እርሶ ጋር ሰዎች ይመጣሉ? እንዴት ነው አመራረጡ?
አዎ አመራረጥ እንግዲህ እኔና ከኔ ጋር ያሉ ልጆች አሉ ይሄን ነገር የሚሰሩ። መጀመሪያ ለመድረክ ይሆናሉ ይቆመናው ነው የሚያምኑት። ስለተፈጥሮ ለመድረክም ለፊልምም ይሆናሉ። ነገ የራሱን እንጀራ የሚጋግርበት ምጣድ ነው የምናዘጋጅለት። ስለዚህ አንደኛ የስነ ድምፅ ጉዳይ፣ ድምፁ በደንብ ስነ ቃልን የሚመጣ ነው ወይ? ይሄ አንዱ መመዘኛ ነው። ሌላው እንቅስቃሴው ነው፣ ፌሻል ኤክስፕሬሽን ነው። ከዛ ባሻገር እንግዲህ የራሱ ድፍረት ፈጥኖ አንድ ነገር ካራክተር ወርሶ የመስራት አቅም አለው ወይ? ይሄ ነው የሚፈተነው። ከዚህ ባሻገር ትልቁ ነገር የዲስፕሊን ስነ ምግባሩ እንዴት ነው? ጫት፣ ሽሻ፣ ሌላም አልኮልም፣ ሲጋራም ወዘተ ምን ሁሉ ይወስዳል። ይህንን ከወሰደ ከበር ላይ ነው የምንመለሰው። እኛ ክልክል ነው። እኛ ተክል የምትጠይቃቸው ይነግሩሃል። ከበር ነው የምንመለሰው። አሁን ድረስ እየተሰራበት ያለ ነው። እኛ ይሄ ነው መስፈርቱ። ይሄና ሞቶ ሲገባ መጀመሪያ ስራ የሚጀምረው በኢምፕሮቫይዜሽን ነው። ድንገቴ ስራዎች ናቸው። እነሱን እየሰራ በትራጀዲ፣ በኮሜዲ፣ በፋር፣ በአብሰርት ምንትን በተለያዩ የቲያትር አናባቢያን ራሱን ይመዘናል። ራሱ ከተመዘነ በኋላ እያደገ ይሄዳል። እያደገ ሲሄድ ደግሞ ረዥም ጨዋታዎች፣ ረዥም ፕሌዎች የመስተዋትንትን ጥቃት ተደርጎ የመጫወት አቅም ላይ ደረጃ ላይ ሲደርስ በቃ ራሱን እያሳደገ ይሄዳል። እንደዚህ ነው እያደረግን የሚመሳቸው። ሌላው በዚህ ነገር መቼም ሰው ሁሉ ተፈጥሮ እኩል አይደለም። በገባ በሁለት ወሩ በጣም ፈጣን የሚሆናለ፣ ስድስት ሶስት ተቀምጦ አዝጋሚ የሚሆናለ። እንግዲህ ያንን ሁሉ እያባበል ሰው ክቡር ፍጡር ነው እና ሲቆይ ምናልባት ሰው ይሆናል እንዳል ክገር ላሳፍ የመደስናቸው ብዙ አክተሮች አሉ እና በዚህ መልኩ ነው የምንቀበላቸውም የምናስተናግዳቸው። ይሄ ነው።
በጣም ነው የማመሰግነው አርቲስት ዶክተር ተስፋዬ ጥሩ ማብራሪያን የሰጡን። እንግዲህ አሁንም እንኳን ደስ አለዎት እላለሁ ለዚህ አሁን በቅርብ ቀን ላገኙት የዶክትሬት ማዕረግ እና ይሄ እንግዲህ ማዕረጉ ብቻ በቂ አይደለም ብለን እኛ እናምናለን። እርስዎን የመሰለ ሰው ብዙ ስራ ሊሰራ ይችላል። ብዙ ስራ መስራት የሚችለው ደግሞ ድጋፍ ሲያገኝ ነው። የሚመለከታቸው ክፍሎች አሁን እርስዎም እንደሚነገሩን እኛም እንደምናውቀው አፍሪካ እንደ ትምህርት ቤት ውስጥ የሆነች ድንኳን ወይ አንዳንድ በትምህርት ቤት ደረጃ ተወስነው ነው የሚሰሩት። ግን ይሄን ችሎታውንና ይሄን ክህሎቶን እንግዲህ ያዩ አካላት አሁን ደግሞ እርስዎ በሚገባ የሚረዱበትን መንገድ የሚያመቻቸው ይመስለናል። እንግዲህ ፕሮግራማችን በሁሉም ቦታ ይሰማል። እንግዲህ የእርስዎም ድምጽ ይሰማል። የሚመለከታቸው ክፍሎች ይህንን ይሰማሉ። ምናልባት እንግዲህ ወደ መጨረሻው ስለሆነ ሊያስተላልፉት የሚፈልገው መልእክት ካለ እሱን ያስተላልፉና በእኔ በኩል ጨርሻለሁ። እንደገና በድረገጻችን በኢትዮጵያን ዚስ ዊክ ወይንም የኢትዮጵያ በዚህ ሳምንት የሳምንታዊ የሬዲዮ መርሃ ግብር ላይ በመቅረቦ በድጋሚ ነው ይሄ ለሁለተኛ ጊዜ ነው የቀረቡልን። ከአመታት በፊትም እንደዚሁ ቃለ ምልልስ አድርገን ነበር። በጣም ነው የማመሰግነው። ማስተላለፍ ለእርሶ ልጆች እንደው ማስተላለፍ የሚፈልጉት መልእክት ካለ መድረኩን ለእርሶ ለቃለሁኝ። ዶክተር አርቲስት ተስፋዬ አበበ
እንግዲህ ማስተላለፈው የመጀመሪያው ያው የከበረ ሰላምታ ነው። በተለይ ከኔ ጋር ወጣው ከፍተኛ ውጤት ካመጡት ውስጥ እንደነ ተክሌ ደስታ፣ አልምጻይ ወዳጆ አሁን እዛ ስለዋምን እንደሆነ ባላቅም እዚህ ከፍተኛ ምርት ያሳየች አርቲስት ትሩፋት ገብረየስ ከጥቂት ጊዜ ከዚህ ከተወሰኑ አመታት ወዲህ ወደዛ ወደ እናንተ የመጣ አልቅበት ተሾመ እና ሌሎችም አሉ። አሁን እርሳቸው ብዙ አርቲስቶች አሉ ከኔ ጋር የፈለቁ እና ጥሩ የስራ ስራ ስለሆኑ እኔን ያኮሩኛል። ስለሚያኮሩኝ አመሰግናቸዋለሁ ነው የምለው። ከዚህ ባሻገር አደራ ኢትዮጵያን እዛ አሳውቋት ነው፣ ኢትዮጵያ ስራ እየሰራችሁ እዛ አሳውቋት ነው ምላቸው። ለህላው እዛ ላሉ ኢትዮጵያውያን ሁሉ የከበረ ሰላምታዬን አቀርባለሁ። በሀሳብ አትርሱኝ፣ እኔም በሙያ ያረሳችሁም በልልኝ። አመሰግናለሁ።
እሺ፣ አርቲስት ዶክተር ተስፋዬ አበበ የድረ ገጻችን የኢትዮጵያ በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ እንግዳችን በመሆኑ እኔም በአድማጮቻችን ስም እያመሰገንኩኝ፣ አድማጮች እንግዲህ ፕሮግራማችንን ዘወትር እሁድ በኬኤፍሲዲ 990 ኤም ከምሽቱ 7:30 ጀምሮ በኢስተርን ሰዓት አቆጣጠር ቱኒን ሬዲዮ ያላችሁ በቀጥታ ልትሰሙ ትችላላችሁ። ይሄን ፕሮግራም ምናልባት መስማት ያመለጣችሁ፣ ይሄን የመሰለ ታሪካዊ ፕሮግራም ያመለጣችሁ አድማጮቻችን በስልክ ቁጥር በ 712-432-9790 ቁጥሩ እንደገና ደግመዋለሁ፣ በ 712-432-9790 በመደወል ይሄን ፕሮግራም ልትከታተሉ ትችላላችሁ። በድጋሚ አርቲስት ዶክተር ተስፋዬ አበበ እንኳን ደስ አለዎ፣ እንኳን ለዚህ አበቃዎ። እንግዲህ መጪው ዘመን የስራ የጤና ዘመን እንዲሆንልዎ እመኛለሁ። በጣም በጣም አመሰግናለሁ።
እሺ፣ እኔም አመሰግናችኋለሁ። ሰላም እንገናኝ።
አሜን አሜን። እሺ፣ እንግዲህ ሰላም ይሁኑ።
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ፣ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።